የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች አምሽታችኋል። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ ይልኩ የዛሬውን ፕሮግራም ጀምራለሁ። እንግዲህ የዛሬው ፕሮግራም ትኩረት ሰሞኑን ሊከበር ያለውን የጌታችንን የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ ያዘጋጀነው ልዩ ፕሮግራም ላይ ነው። አዎ ጌታችን ኢየሱስ ክርስቶስ ከዙፋኑ ወርዶ እኛን ለማዳን የመጨረሻውን የሞት ጽዋ የጠጣበት ስለኛ ሞቶ ከሙታን ደግሞ የተነሳበትን ታላቅ ድል የምናስብበት ጊዜ ነው። በርግጥ ይህንን ሁሉ ጊዜ እናስባለን፣ ምክንያቱም እርሱ የእምነታችን መሰረት ነውና። አሁን ደግሞ ለየት አድርገን እንድናስበው ይህ ጊዜ ያስገድደናል። በቅድሚያ እስኪ አብረን እንጸልይ። እግዚአብሔር አምላካችን ሆይ አንድ ልጅህን ስለኛ ስለ ኃጢአተኞች ወደዚህ ምድር ስለላከው አንድ ልጅህም ደግሞ በዚህ ምድር ሰው ሆኖ መከራን ተቀብሎ በመስቀል ላይ ሞቶ ከሙታንም ደግሞ ተለይቶ በመነሳት ሞትን ድል አድርጎልን ዛሬ እግዚአብሔር ሆይ በአንተ ቤቶች አደባባዮች በደስታና በሰላም እንድንኖር እድልን ስለፈጠርክልን በጌታ በኢየሱስ ስም እናመሰግናለን። ይህንን መንገድ ስለከፈትክልን በጌታ በኢየሱስ ስም እናመሰግናለን። አሁንም ይህንን ትንሳኤ በዓል ስናስብ ሁሉ ጊዜ ይህንን እያሰላሰልን መዳናችንን እያደነቅን ጉዟችንን እግዚአብሔር ሆይ እስከፍጻሜ እስከዚህ ድረስ እንድናደርግ እንድትረዳን በጌታ በኢየሱስ ስም እንለምናለን። በጌታ በኢየሱስ ስም አሜን። እስካሁን ወደ ሉቃስ ወንጌል ሄደን አለፍ አለፍ ያለን እናንብብ።
Come to life.
የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ 4 እንዲህ ይላል። ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ህዝቡን ይፈሩ ነበርና። ሰይጣንም ከ12 ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ ይላል። እንዲሁም በሉቃስ ወንጌል ምዕራፍ 22 ቁጥር 39 እስከ 54 እንዲህ ይላል። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝቶ ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገናም ሲናገር እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በመሳሜ ሰው ልጅ አሳልፈ ትሰጣለህን? አለው። በዚያውም በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን? አሉት። ከእነርሱም አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ጆሮውንም ዳሶ ፈወሰው። ኢየሱስም ወደ እርሱ ለመጡት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎችም ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ሥልጣን ነው አላቸው። ይዘውም ወሰዱት፣ ወደ ሊቀ ካህናትም ቤት አገቡት። ጴጥሮስም ርቆ ይከተለው ነበር ይላል። የሉቃስ ወንጌል ምዕራፍ 22 ከቁጥር 63 እስከ 71 እንዲህ ይላል። ኢየሱስንም የያዙ ሰዎች ይዘብቱበትና ይደበድቡት ነበር። ሸፍነውም ፊቱን ይመቱት ነበርና በጥፊ የመታ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጓቸው ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝምም። ነገር ግን ካሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ አንተ እግዚአብሔር ልጅ ነህን? አሉት። እርሱም እኔ እንደሆንኩ እናንተ ታውቃላችሁ አላቸው። እነርሱም ራሳችን ከአፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል አሉ ይላል። የሉቃስ ወንጌል ምዕራፍ 23 ከቁጥር 12 ጀምሮ እንዲህ ይላል። ሄሮድስና ጲላጦስም በዚያን ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበረና። ጲላጦስም የካህናትን አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ በምትከሱበት ነገር አንድ በደል እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ፣ በበዓሉ አንድ ይፈታላቸው ዘንድ ግድ ነበረና። ሁላቸውም በአንድነት ይህን አስወግድ፣ በርባንን ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወኅኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው፣ ስቀለው እያሉ ይጮኹ ነበር። ሦስተኛውም ምን ነው ያደረገውስ? ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ ፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ለመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወኅኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙ ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ ኢየሩሳሌም ልጆች ለኔ ሳታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራኒዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ አንዱንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆነ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈበት ጽፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ስድስት ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስ መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምጽ ጮሆ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝቡ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶችም ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸው አልተባበረም ነበረ። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከአለትም በተወቀረ መቃብር አኖረው። የመዘጋጀትም ቀን ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሰውም ሽቶና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይላል። የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12 እንዲህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሉ አገኙት። ገብተውም የጌታን ኢየሱስን ሥጋ አላገኙትም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደ ተናገረ አስቡ። ቃሎቹንም አስቡ። ከመቃብሩም ተመልሰው ይህንን ሁሉ ለአስራ አንዱና ለሌሎቹ ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። ብዙ እያለን በምድር ላይ ጨነ መቅደስ ሲገለጥ ታሪክም በለ የትኛው ጀግና ሞትን ያሸነፈው ስንቱ ነርሞይ መቃብር ዋጠው ለወደደን ከኃጢአታችንም በደሙ ላጠበን በመንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን፣ አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ዮሐንስ ራእይ ምዕራፍ 1 ከቁጥር 6 እስከ 8። አዎ ጌታችን ኢየሱስ ክርስቶስ ወደደን፣ ኃጢአታችንንም በደሙ አነጻ፣ ለመንግስቱም በቂዎች አደረገን። ደግሞም ተመልሶ ይመጣል። አብረን እንጸልይ። እግዚአብሔር አምላካችን ሆይ ስላዘጋጀልን ስለዚህ አስደናቂ ሕይወት እናመሰግናለን። በልጅ በክርስቶስ ኢየሱስ በኩል ከራስ ጋር ስላስታረከን፣ ስለከፈትክልን በር አዲስ ተመርቆ ስለተከፈተልን ደህንነት በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ደግሞ አንተ ተመልሰ ትመጣለህ። ተመልሰ በምትመጣ ጊዜ ጌታ ሆይ ካንተ ጋር በክብር የምንሄድ እንድንሆን እንድትረዳን ጌታው የአባቴ ብሩካን የምትለን እንድንሆን እንድታግዘን በኢየሱስ ስም እንለምንሃለን። ይችን የሰላሳ ደቂቃ ቆይታችንን ባርክልን፣ ተናገረን፣ አስተምረን በጌታ በኢየሱስ ስም አሜን። ውድ እህቴ ሆይ ኢየሱስ በሉቃስ ወንጌል ምዕራፍ 4 ከቁጥር 16 እስከ 20 የተናገረውን ስለ ታላቁ ግብዣ ያለውን ምሳሌ ነበር። እስኪ ክፍሉን አብረን እናንብበው። የሉቃስ ወንጌል ምዕራፍ 14 ከቁጥር 16 እስከ 20። አንድ ሰው ታላቅ ራት አድርጎ ብዙዎችን ጠራ። በራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛው መሬት ገዝቻለሁ፣ ወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም 5 ጥምድ በሬዎች ገዝቻለሁ፣ ልፈትናቸው ሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው ይላል። እዚህ ላይ ኢየሱስ ሊናገር የወደደው ምንድን ነው? እርሱ ሊናገር የወደደው በኢየሱስ ክርስቶስ ላመኑት እግዚአብሔር በሰማይ ያዘጋጀው ግብዣ እንዳለ፣ ያንን የሚታደሙ ግን በእግዚአብሔር የጸኑና በሕይወታቸው ምንም አይነት ውጣውረድ ቢኖር ጸንተው የቆሙ ናቸው የሚለውን ነው። የክርስቶስን ማዳን የምስራች ስትሰሙ ስትቀበሉም የእግዚአብሔር ፍቅርና ጸጋ አብራችሁ ትቀበላላችሁ። እግዚአብሔር የራሱን ድርሻ ተወጥቷል። ልጁን ልኮ ከሞትና ከጨለማ ያወጣን ዘንድ ወደሚደነቅ ብርሃንም ሕይወታችንን ሊያመጣ ወዷል። አሁን የኛ ድርሻ ነው። እህቴ ሆይ፣ አንቺስ? በመጀመሪያ ግብዣውን መቀበል ነው። በኢየሱስ በማመን የደህንነትን ግብዣና የዘላለም ሕይወትን ትቀበያለሽ። ወደ ትልቁ ግብዣ እንደምትገቢ እርግጠኛ ነሽ? እንዳነበብነው ሰውየው ማለትም ግብዣውን ያዘጋጀው ሰውዬ ሁሉንም ጋብዟል። ነገር ግን ወደ ግብዣው አልመጡም። ምን እንደተፈጠረ ታስታውሻለሽ? በአዲስ ሥራ፣ በአዲስ በሬ ወይም እርሻ፣ በሚስት ምክንያት ሳይመጡ ቀሩ። ታዲያ እኔም ከጓደኛዬ ሰርግና ከልጄ በዓል የትኛውን የምመርጥ ይመስልሻል? በእርግጥ ለልጄ እመጣለሁ ብዬ ቃል ገብቼለታለሁና ከዚህም ባሻገር ደግሞ ልጄ በምድር ላይ ካሉ ሰዎች ሁሉ ከጓደኞቼ በላይ የምወደውና የማከብረው ስለሆነ ለእርሱ ቅድሚያ ሰጥቼ እዚያ ሄድኩኝ። ስለዚህ እህቴ ሆይ፣ አንቺም የእግዚአብሔርን ግብዣ ከተቀበልሽ ከዚያ የሚበልጥብሽ ምንም ነገር ሊኖር አይገባውም። በእግዚአብሔር ጸጋ እውነትንና የዘላለምን ሕይወት ከእግዚአብሔር በኢየሱስ ክርስቶስ በማመን ተቀብለሽ እስከ መጨረሻ መጽናት ይጠበቅብሻል። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ስለዚህ ወዳጆቼ ሆይ፣ ሁልጊዜ እንደ ታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ምናልባት ስራሽ፣ ቤተሰብና የጋብቻ ሁኔታሽ፣ ጓደኞችሽ ከክርስቶስ መንገድ የሚመልሱሽ ይሆናሉ። ምናልባት ደግሞ ለዓለም ነገር ካለሽ ምኞትና ህልም የተነሳ ከክርስቶስ መንገድ ፈቀቅ ልትይ ትችያለሽ። እህቴ ሆይ፣ ከዚህ በፊት በኢየሱስ አምነሽ ከሆነና አሁን ግን ወደ ኋላ ካፈገፈግሽ የምመክርሽ አሁንም በንስሐ ተመልሰሽ እርሱን የመጀመሪያ ምርጫሽ እንድታደርጊው ነው። ነገር ግን ስለ ክርስቶስ መስማትሽ ይህ የመጀመሪያሽ ከሆነ እንግዲህ ወደዚህ ትልቅ ግብዣ እግዚአብሔር አንቺንም ጋብዞሻል። ይህንን እድል ፈጽሞ አታሳልፊ። ክርስቶስ የሕይወትሽ አዳኝ ነውና ተቀበዩ። እግዚአብሔር ወዳዘጋጀው ሰማያዊ ግብዣ ለመግባትም ራስሽን አዘጋጂ። እስኪ እነዚያ ሰዎች ተጋብዘው ሲቀሩና ሎሌው መጥቶ ለሰውየው ሲነግረው ሰውየው ያደረገውን ቀጣይ ነገር አብረን እናንብብ። የሉቃስ ወንጌል ምዕራፍ 14 ከቁጥር 21 እስከ 24። ባሪያውም ደርሶ ይህን ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳናና ወደ ስላች ፈጥነ ውጣ፣ ድሆችንና ጉንድሾችን፣ አንካሶችንና እውሮችንም ወደዚህ አግባ አለው። ባሪያውም ጌታ ሆይ፣ እንዳዘዝከኝ ተደርገዋል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው እላችኋለሁና ከታደሙት ከነዚያ ሰዎች አንዱ እንኳ እራቴን አይቀምስም አለው ይላል። ውድ እህቴ ሆይ፣ ይህ ትልቅ ግብዣ ፈጽሞ እንዳያመልጥሽ። እግዚአብሔር ለብዙ ሰዎች ትልቅ ስፍራን አዘጋጅቷል። በሰማይ ያለው የግብዣ ቤት እንዲሞላ ይፈልጋል። አንቺ እኔ ወደ እግዚአብሔር ግብዣ ልገባ የማይገባኝ ኃጢአተኛ ነኝ ልትይ ትችያለሽ። ሀብታም ላትሆኝ ትችያለሽ። እግዚአብሔር ግን በመንፈስ ድሆች ለሆኑት ስፍራ አለው። በውስጥሽ ደስ የተሰኘሽበት ህይወት ከሌለሽና ውስጥሽ የሚረበሽ ከሆነ እግዚአብሔር እንዲህ ይልሻል፣ ነይ ከፍቅሬ ተካፈይ ይልሻል። ምናልባት ደግሞ በሁኔታዎች ደክመሽ ህይወት መራራ ሆኖብሽ ይሆናል። ልክ ተስፋ እንደሌለው ወዲያና ወዲህ የምትልቱኝ ትችያለሽ። ላንቺ መልካም ዜና አለኝ። ነይ ነጻ የሚያወጣ ስብራትን የሚጠግን እረፍት የሚሰጥ ወደ ተወደደና ወደ ተባረከ ግብዣ የሚጠራሽ አለ። አሁንም በእግዚአብሔር ቤት በሰማይ ስፍራ አለ፣ ላንቺ ስፍራ አለ። ይህም የሚሆነው አንቺ ክርስቶስን አምነሽ ስትቀበይና በእርሱ ጸጋ ጸንተሽ ስትኖሪ ብቻ ነው። የመጀመሪያ ምርጫሽ ስታደርጊው ብቻ ነው። ይህንን ለማድረግ ተዘጋጅተሻል? እስቲ ከኔ ጋር አብረን ጸልይ። እግዚአብሔር አምላኬ ሆይ በፊት ስላለችው ስለዚህ እህቴ በጌታ በኢየሱስ ስም አመሰግናለሁ። ወደ ታላቁ ግብዣ ትመጣ ዘንድ ስለጋበዝካት፣ ወደ ታላቁ የደህንነት አጀንዳ እንድትመጣ እድል ስለሰጣሃት ስለዚህች ቀን አመሰግናለሁ። እህቴ በሙሉ ልቧ ጸንታ በአንተነት ታምና የዘላለም ሕይወት እንድታገኝ እንድትረዳት ለምንሃለሁ በጌታ በኢየሱስ ስም። በድጋሜ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን፣ እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብዝቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ።